ሰላም ተናስተልን ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ ሀብታሙ ስዩም አብራችሁ አመሻለሁ የዛሬ እንግዳይ ከኢትዮጵያ ሚሊኒየም ወዲህ ከደመቁ ወጣት ሙዚቀኞች መካከል አንዷ ናት። ኖሮ ኖሮ የተሰኘውና ከጊታሪስቱ ዮርግ ፈልጋር የተጫወተችው ሙዚቃ በመገናኛ ብዙሃን ሞገድ ላይ በተናኘ ሰሞን ለብዙ በህልማቸው ሲያወላውሉ ለነበሩ ወጣቶች ንቃትን ፈጥራለች።
ያንን ባረት ኖሮ ይህን ብለው ኖሮ ሄጅ ቢሆን ኖሮ ትቸው ቢሆን ኖሮ
ኮሮኔል ለማደምሰው ቀደም ብለው የተጫወቱትን አስተውሳለሁ ጣፋጭ ሙዚቃ ዳግም በልዩ ሁኔታ ባቀረበች ጊዜ ደግሞ የድሜ ባለጸጎችን የከረመ ትዝታ ቀስቅሳለች። ህጻናትን የሚመለከቱ ስራዎችም አሏት። ሞኒት መስፍን የትናንቱን የዛሬውና የነገውን ትውልድ ጆሮ የሚይዙ የሙዚቃ ስራዎችን አከታትላለች። ሙዚቃን ለማህበራዊ ለውጥ ለመዋል በተቀረጹ መርሃ ግብሮች ውስጥም በነበራት አብይ ተሳትፎ ትነሳለች። የኋላ የኋላ በሰሜን አሜሪካ ውስጥ ከማረፋ በፊት ሞኒት ህንድንና ናሚቢያን መኖሪያዋ አድርጋ ነበር። ለምንና እንዴት የሚለውን ጨምሮ ይሄ ሁነትስ በቁም ነገር ለያዘችው የሙዚቃ ህይወቷ ያለውን አስተዋጽኦ በመታብራራበት ቆይታችን ይጀምራል።
እናቴ ዩኒሴፍ ውስጥ ተራ ነበረ። ልጆችና እናቶች ጤና ላይ የሚሰራ ድርጅት ነው። እና በ10 አመቴ ነበር መጀመሪያ ወደ ህንድ ሀገር የሄድነው። እዛ ለአራት አመት ናሚቢያ ለሁለት አመት ከዛ ደግሞ በአዳሪ ትምህርት ቤት ወደ አሜሪካ የተላኩት አዳሪ ትምህርት ቤት ሁለት አመት እንማርና ከዛ ደግሞ ወደ ኮሌጅ እና ሌሎች ነገሮች ውስጥ ነበር የገባሁት። ሙዚቃ እና መጓዝ ለሚለው ነገር ሁሉ ነገር እንዲፈፋ ለማድረግ መጓዝ ማለት ከለመድከው ዓለም ከለመድከው ህዝብ ከለመድከው አየር ምግብ ቅመም ከሁሉም ነገር ጋር ስትለይ ይሄም አለ እንዴ ማለት በጣም ትልቁና ዋነኛ ጠቃሚ ነገር ነው ብዬ ማስበው እሱ ይመስለኛል። ኢትዮጵያ ያለው እናቴ በጣም የልጆችን ችሎታ ማበረታታትና የሆነ ፖቴንሻል ስታይ እንዴት አድርጌ ነው ማሳደግ የምችለው አይነት ሰው ናትና ኢትዮጵያ ያለው ነበር መጀመሪያ ፒያኖ መማር ጀመርኩት ከእዝራ አባተ ጋር ያሬ ትምህርት ቤት የተመላለስን። ከዛ ደግሞ በሌሎች ሀገሮች ውስጥ ባለውበት ጊዜ ትልቅ አስተዋጽኦ ያደረገው ህንድ አገር የነበርኩበት ትምህርት ቤት የሙዚቃ ፕሮግራም ነበረው ውስጡ። ስለዚህ መሳሪያ መጫወት፣ ኳየር ውስጥ መሳተፍ፣ የሙዚካል ቲያትር ድራማ በሙዚቃ እሱ ላይ የመሳተፍ ምድሎችም ነበሩ እና ለመጀመሪያ ጊዜ መድረክ ላይ በደንብ አድርጌ ደፍሬ እንደ ዘፋኝም ይሁን እንደ አክተርም ይሁን እንደ ሙዚቀኛ የሞከርኩት በ10 11 12 አመት የነበረ እንደ ሀገር ያለው ናሚቢያም ውስጥ እንደዚሁ ኳየሮች ነበሩ የተቀላቀልኩባቸው። ናሚቢያ ውስጥ የናሚቢያ ናሽናል ዩዝ ኳየር ነበረ፣ ፍሉትም ጫወት ነበረ። እና እነዚህ ነገሮች አንድ በትምህርት ቤት መማር በጣም ትልቅ እድል ነው አይደለ? ምክንያቱም ያው ኢትዮጵያ ውስጥ ሙዚቃ ልማር ብትል ሌላ የሙዚቃ ሰው ይፈልገ ሰው ቀጥረ ካልሆነ በስተቀር በየትምህርት ቤቱ መሳሪያ ሙሉ ኳየሮች እና በጣም ትንሽ የተንደላቀቀ አይነት የሙዚቃ ፕሮግራሞች ያለው በጣም ጥቂት ቦታዎች ውስጥ ነው ያሉት። እና ያ ትልቅ አጋጣሚ ነው ብዬ ነው ማስበው። ደግሞ እንዳልኩ በቃ ህንድ ሀገር ስትሆን የህንድ ሀገር ቲያትር፣ የህንድ ሀገር ግጥም፣ የህንድ ሀገር ታሪኮችንም በዛውም ታቃጥታለህ፣ አብረህ ትጫወትበታለህ፣ ትለምደዋለህ። ብዙ ነገርህን በቃ በቀላሉ ለመቀበልም ይጠቅማል። ናሚቢያ ደግሞ በተለይ የደቡብ አፍሪካ የኳየር ስልቶቹ የሪትሚክ ነገሮቹ በጣም ደስ የሚሉ ነገሮች ነበሩ። አሜሪካም በቃ በያለውበት ባንዶች ትምህርት ቤቶች ውስጥ ያሉትን ባንዶች ኳየሮች እየተቀላቀል ቀስ እያለ ወደ ፕሮፌሽናልነትም እየሄደ ነው የመጣ። ትልቁ ጠቃሚነቱ እኔ እንደዚህ ነኝ ይሄንን ብቻ ነው ማቀው የሚለውንና ማምነው የሚለውን ነገር ብዙ ሰዎች አለን በዚህ ዓለም ውስጥ። እኔ ከዛ ካሉት የሚሊዮንና ቢሊዮን ሰዎች መካከል ውስጥ አንዷ ነኝ። የኔ ባህል ይሄን ይመስላል፣ ሌላ ባህልም ይሄም አለ፣ ይሄም ይሆናል ወደሚለው ክፍት አስተሳሰብ የሚወስደው ነገር ነው ትልቅ አስተዋጽኦ አድርጓል ብዬ የማስበው በህይወት ላይ።
እናትሽ ዶክተር ተዋበች ቢሻው የመጀመሪያው ዘመናዊ የማህበረሰብ ጤና ባለሙያ መሆናቸውን ሰምቻለሁ ኢትዮጵያ ውስጥ። አባትሽም እንግዲህ ፕሮፌሰር መስፍን አበበ ደግሞ የኢትዮጵያ የመጀመሪያ ከሚባሉ የአፈር ተመራማሪዎች መካከል አንዱ ናቸው። ልጃቸው ሙኒት በየት በኩል አልፈሽ እጅሽን ለሙዚቃ ሰጠሽ የሚል ጥያቄ ነው ቀጣዩ ጥያቄ። ምክንያቱም የቤተሰብሽን መሰረት ያዩ ሰው በመሰል ዘርፎች ውስጥ ልታልፊ እንደምትች ቅድመ ግምት ሊያስቀምጥ ይችላል። የሙዚቃን ህይወት የተቀላቀልሽበትን ሁኔታና እስከዛሬም ድረስ የዘለቅሽበትን ምክንያት እስቲ አጫውቺኝ።
እሺ፣ አዎ፣ እንዳልከው እናቴ ታውሽ ቢሻው ዶክተር ታውሽ ቢሻው የመጀመሪያው ሴት የጤና መኮንን ነበረች። በዛን ሰዓት ላይ ሴት ሆነ የጤና መኮንን መሆን አትችልም ነበረ። ነርስ ወይም ሳኒቴሽን ውስጥ ነገር ነበር መሰረት የምትለው እና በዛት ላይ የጤና መኮንን የሆን ግፍ ከእሷ ጋር የመጣው ሴቶች ለምንድነው መሆን የማይችሉት በሚለው። አባቴ ደግሞ እንዳልከው የአፈር ሰው ነው፣ አፈር ሳይንቲስት ነው። እና ስናድግ ትልቁ አስተዋጽኦ ከእነሱ ነው እንደውም ወደ ሙዚቃ ዓለም እንድንቀላቀል ያደረጉት። ሆን ብለው ሳይሆን እነሱ አሁን ፒኤችዲያቸውን ማስተርስ እና ፒኤችዲያቸውን የሰሩት ካሊፎርኒያ ውስጥ ነበረ። እና ካሊፎርኒያ በ1900 በፈረንጅ አቆጣጠር 60 መጨረሻ እና 70 መጀመሪያ አካባቢ ለነበር የመጡት። ከዚህ ጥናታቸውን ጨርሰው ወደ ኢትዮጵያ ሲመለሱ ሀገር ለማበልጸግ ህዝብን ለመርዳት የተማርነው ለህዝብ ነው የሚል አይነት ግልጽ የሆነ አቋም ነበራቸው። እና በዛ ሰዓት ላይ ወደዛ ሲመለሱ ወደ ኢትዮጵያ ሲመለሱ ከትምህርትና ከእውቀታቸው ሌላ ወደ ኢትዮጵያ ይዘው የመጡት ነገር ቢኖር ወደ ያለምንም ማጋነን 200-300 ያህል ሸክላዎችን ነበረ። የጃዝ የሶል በተለይ የጃዝ የሶል ብላክ ፒፕል ሚውዚክ እሱን ነበረ ይዘው የመጡት። እና እኔና ወንድሜ ጆርዳን መስፍን የሚባል ሌላ በጣም ጎበዝ ሙዚቀኛ፣ ፒያኖ የሚጫወትም ሳክስፎን የሚጫወት ኮምፖዘር፣ አሬንጀር፣ አስተማሪም ነው የሙዚቃ አስተማሪም ነው። ሁለታችን ስናድግ ሸክላ ቤታችን ሁሌ እየተጫወተ ነው ያደግ ነው። ብቻችን ስንሆን ራሳችን እየከፈትን የምንሰማበት ነበር። እንደዛ ነበር ያደግ ነው። በቃ ሙዚቃ በጣም ከህይወታችን ጋር የተቆራኘ ነገር ነበር የነበረው። እና መጀመሪያ ፒያኖ ራሱ እንድንማር የተደረገው ጆርጋ አንድ ጂሚ ስሚት የሚባል ኦርጋን ተጫዋች አለ እና የሱ ሙዚቃ እየሰማ አንድ አይ ጋት ማይ ሞጆ ወርኪንግ የሚባል ሁለታችን በጣም የምንወደው ዘፈን ነበር እና እሱን እየሰማ ጠረጴዛ ላይ ፒያኖ አስመስሎ እየተጫወተ እናቴ ስታየው ይሄ ልጅ በጣም የሙዚቃ መጫወት ፍላጎት እና ስሜቱ ከፍ ያለ ይመስላል በሚል ነበረ ሙዚቃ ውስጥ ራሱ እንድንማር ያደረገው የመጀመሪያ ነገር። ከዛ ግን እንዴት እና ለምን ሙሉ በሙሉ ወደ ባህል መጣሽ ሲባል ውስጤ ኢኮኖሚክስ ያጠናው እንደ ጥሩ የአፍሪካ ኢሚግራንት ተማሪ ትምህርት ቤት ለሀገር እና ለህዝብ የሚጠቅም ብዬ ብለህ ስታስብ የምታደርጋቸው ይሆናል። ዶክተር፣ ኢንጂነር፣ ሎየር የሚል አይነት አካሄድ እንዳለ ኖሮ መጀመሪያ ላይ ማጥናት የፈለግኩት ኤትኖ ሙዚኮሎጂ ነበረ። ባህልና ሙዚቃ እንዴት ነው የሚቆራኙት? እና በጣም የምወደው ነገር እንዳልኩ ከሀገር ሀገር መዞሪም ይሆናል። ሰዎች እንዴት ነው ህይወታቸውን የሚሰናዱበት መንገድ እንዴት ነው? ሙዚቃ ደግሞ እና ባህል ሲባል ከመጀመሪያ ልክ ከመወለድ በፊትም ያለ ነገር ነው። እናትህ በሆርም ይዛ በቃ የዘፈነች የዘመረች ነው ህይወቷ የምታከናውነው፣ ከመነሳት፣ ከማጽዳት፣ ከመስራት፣ ከመተኛት፣ ሽሩሩ ከማለት። እና ያንን ለማጥናት ፈልጌ ነበረ መጀመሪያ ላይ አንትሮፖሎጂ፣ እንደውም ሜዲካል ሳይንስም አንድ ላይ ሜዲካል አንትሮፖሎጂ እንደዛ ለማያያዝ ነበረ። ግን መሀል ላይ ትምህርቴ ወደ ኢኮኖሚክስ ሄደ። ከዛ ወደ ኢትዮጵያ ስመለስ ነው ለሀያ አመት አካባቢ ውጭ ኖሬ ወደ ኢትዮጵያ ስመለስ ላይፍ ፐርፎርመንስ እየጨመረ ሄደ። እንደ ፕሮፌሽናል ሙዚቀኝነት እየጨመረ ሄደ። ልጆችም ያን ወልጅ የነበረ እና ከእነሱም ጋር አብሮ ሰምሃው እንዴት እንደሆነ ባላውቀውም ቀስ እያለ የሙዚቃው ሴክሽን እያደገ መጣ። ከዛ ደግሞ ኢትዮጵያ ያለው የኛ የሚባል እንትን ሬዲዮ ድራማ ነበረ። እሱ ውስጥም የዲቨሎፕመንታል እና የሴቶች ጉዳዮች ላይ ከዚህ በፊት ሰርቼ ስለነበረ እና ሙዚቃም አንድ ላይ አጣምሬ የምኖር ሰው በመሆኔ የእኛም ላይ ሙዚካል ክሪኤቲቭ ዳይሬክተር ሆኜ ለ6-7 ዓመት ሰርቻለሁ። ባላገሩ ላይ ጓደኛችን አብርሃም ወልዴ ላይ የሙዚቃ ልምድ ረጅም ነው። ፐርፎርማንስ ክሪቲሲዝም ላይም ለቲቪም መልክሽ እና በጣም ግልጽ መሆን ፊት ሊጠቅም ይችላል። ፊቴ ቶሎ ነው የሚለዋወጠው፣ የሚሰማኝን ነገር መደበቅ ስለማልችል ለሱ ይጠቅማል ብሎ ባላገሩ አይደለም ትንሽ ብቅ ብዬ ነበረ። አፍ ኤፍ ኤምም ላይ በሬዲዮ ትንሽ ሰርች። ከዛ ደግሞ ሙዚቃ እንደምታውቀው ለብዙ ሰው ደስታ የሚሰጥ ነገር ነው እና ያን ሰው ደስታ የሚሰጥ ነገር የመቻል ስጦታን ገፋበት።
ሁለት የሙዚቃ አልበሞች አሉሽ። ለማዳመጥ እድሉን ያላገኙ አድማጮች ቢኖሩ ሙዚቃዎችሽ ምን ምን ላይ እንደሚያተኩሩና እነዚህ አልበሞችስ በምን ሁኔታ እንደተሰሩ እስቲ ጥቂት አጫውቺኝ።
የመጀመሪያው አልበሜ Live at the Coffee House የሚባል ነበር። ሙኒተኛው Live at the Coffee House ኮፊ ሃውስ የሚባል ወደ 6 ኪሎ አካባቢ ግብጽ ኤምባሲ ፊት ለፊት አንድ ኮፊ ሃውስ የሚባል ሐሙስ ጃዝ የምንጫወትበት ቦታ ነበር አዲስ አበባ ውስጥ እና እሱኛው አልበም ልክ ሚሌኒየሙን እንዳከበር ነበረ ዮርግ የሚባል ጀርመናዊ ጊታሪስት ጋር የተገናኘሁት እና የዛን ጊዜ ለሁለት ወር ያህል ነበር ኢትዮጵያ ቆየሁት እና ከሱ ጋር በየሳምንቱ እየተጫወትን የሆነ የራሳችን ስታይል ፈጠርን በዛ ጊዜ ውስጥ ማለት ነው እና ከመለያታችን በፊት የሆነ አሁን እስካሁን ደስ የሰራናቸውን ነገሮች መንፈሱ ደስ የሚል ነገር ነው ለምን አንቀርጸውም በሚል ላይቭ at the coffee house እና ያኔ ደግሞ አሊዜ የሚባል አንድ ቦሌ ጫፌ ነበር በጣም ደስ የሚልና የሚያምር ክለብ ነበር እዛም እነሱ በእኛ ነበር እንደውም የከፈቱት እንደ ፐርፎርማንስ በየሳምንቱ ለሳምንት ሁለት ቀን ነው ሶስት ቀን አላስታውስም ግን እዛ ነበር የቀረጽነው እና እነሱ ዘፈኖች ሁለታችን የምንወዳቸው አርቲስቶች ነበር እንዳጋጣሚ በጣም የሙዚቃ ቴስታችን ይመሳሰላል እና የምንወዳቸው ሙዚቃዎችና አንዳንድ ደግሞ ኦሪጅናሎችም የተካተቱበት ነበረ። አንድ በጣም ትልቅ አስተዋጽኦ ያደረገው ዘፈን ቢኖር አስታውሳለሁ የሚለው የለማ ደምሰው ዘፈን ነበር እና እሳቸውንም አግኝቻቸው በዛን ጊዜ ይህንን ዘፈን በጣም ወድጀዋለሁ ስንጫወተው በጣም ደስ ይላል ከህዝቡም ጋር ያለን ነገር እና ድንቀርጠው ብዬ አስፈቅጄ ከእሳቸውም ጋር ተነጋግረን አስታውሳለሁን በቃ በሱ በጣም የሆነ የድሮ የስልሳ ሰባዎቹን አካባቢ ነበር ሙዚቃዎች ነበር ያመጣናቸው እንደገና ድምጽ እና ድምጻር
በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምጽ የዛሬ እንግዳችን ድምጻዊት ሙኒት መስፍን ናት።
ለምን ደስ የሚል ጊዜ ነበር ሁለተኛው አልበም ሁለት የሚባለው አይ ቲንክ አሁን ወደ 6 አመት ሊሆነው ነው እሱኛ ውስጥ ደግሞ ብዙ ኦሪጅናሎች አንዳንድ የድሮ የሙራቱ አስታጥቄ የከርሙ ሰው የአስናቀች ወርቁ ባደረፈችበት ጊዜ መጫወት ጀመርነውን አቤት አቤት የሚለውን ዘፈን አንዳንድ ደግሞ እንደ ባለጋሪ ሆኖ ግጥማቸውን ትንሽ ቀየር አድርገን ትንሽ ፓን አፍሪካን ስሜት ነገር ስላለኝ ውስጤ ወደ ፓን አፍሪካን ነገር ስሜት እና ወደ ወጣቶች እኮ እኛ ወጣቶች ጀርኖች ነው ወደሚለው ነገር ቀይረ ነው እና ሌላም ደግሞ የህፃን ጊዜ ዘፈኖች እንደ እቴሜቴ እና አንድ ልጅ ነበረች ግራሚላት አሁን እያልን ላይቭ ስንጫወታቸው የምንወዳቸውን እና አንዳንድ ደግሞ ኦሪጅናሎች ለእናቴም አንድ ዘፈን ፋናዋጊ ብዬ ለአባቴም አባዬ የሚል ዘፈን የመጨረሻ አልበም እንኳ ቢሆን አትሊስት ለእናትና ለአባቴ አንዳንድ ዘፈን መሰናለብኝ ጊዜ እንደዛ ነበረ ይሄኛውን የስቱዲዮ አልበሙን የሰራሁት። አሁን ሶስተኛ ፕሮጀክት ላይ ነኝ። እሱኛው ፕሮጀክት 70% አልቋል። አሁን በኮሮና ትንሽ ቀረስ ያለን ወደ 80-90% በዚህ በወራቶች ውስጥ ለመጨረስ ያሰብ ነው እና አድዋ የሚባላን ለአድዋ የሰራው ዘፈን አለ። እሱ አዲስኛው አልበም ውስጥ የሚገባ የሚሆን ነው። ሞር ሶሎ ፕሮጀክት ሆኖ ከተለያዩ ሙዚቀኞች ጊታርና ድምጽ ብቻ ሳይሆን ሌላም ያካተተ ነው የሚሆነው።
ሙኒት፣ እንግዲህ ለበርካታ ዓመታት ከኢትዮጵያ ርቆ እንደኖረ ሰው አማርኛሽም እንደዚህ ጥርት ይላል ብለን ብዙዎቻችን አንጠብቅም ነበር። የሙዚቃዎችሽን ማጠንጠኛ የሙዚቃ ምርጫዎችሽንም ስናይ ደግሞ ኢትዮጵያዊነት ላይ የሚያተኩሩ ቆይት ያሉ ሙዚቃዎችን ቀደም ብለሽ እንዳነሳሽው የናቶ ለማ ደምስተውንና መሰል ሙዚቃዎችን ስታቀነቅኝ ሰምቻለሁ። የህፃናት ጨዋታዎችንም በሙዚቃ መልኩ ታቀርቢያለሽ። ወደ ኋላ የመመለስሽ ምክንያቱ ምንድነው? ከኖርሽበት ሀገር ከኖርሽበት ሁኔታ ውስጥ የምትቀስሚያቸው ሌላ አይነት የሙዚቃ ቀለሞች አልነበሩም ወይ? እነዚህን ነገር ወደ ማሰሱ የገባሽበት ልዩ ምክንያት አለ ወይ?
ለመጀመሪያ ስለአማርኛ ስላልከኝ በጣም አመሰግናለሁ። ወደ ኢትዮጵያ ተመልሼ ለ7 ዓመት መኖሬና እዛ በነበርኩበት ጊዜ ደግሞ አብዛኛው ጊዜ የጊዜን ያሳለፍኩት ከደራሲያንና ገጣሚያንና የቲያትር ሰዎች አካባቢ ስለሆነ አማርኛን አሻሽለውልኛል። ስለዚህ እነሱም በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ባሻገር ግን ለሙዚቃ ማጫ ላልከው ነገር አንደኛው ምንድን ነበረ፣ ከኢትዮጵያ ከወጣሁ ቆይቻለሁ። ስለዚህ አሁን በልጅነቴ ስሰማ የነበረው እንደ ማንኛውም ኢትዮጵያዊ ሬዲዮ ትከፍታለህ፣ ትሰማለህ። ስለዚህ በዛን ጊዜ የእነ አስቴርን ይሁን እነ ኬኔዲ ወንገሻን ይሁን እነ ቴሪ ታደሰን ይሁን እነዛን ሰዎች እነሱ ነው የሰማን ያደግነው አይደለ? ኩኩ ሰርሴ ወዘተ። ከዛ ግን በ10 ዓመቴ ስወጣ እና ቤቴ ውስጥ ደግሞ እንደ ማንኛውም የዛን ጊዜ ነበርኩ ህፃን ልጅ ፖፕ ሚውዚክ የውጭ ሀገርና የውስጥ ስሰማ ነበረ። አብዛኛው ጊዜ ያደግኩት ከኢትዮጵያ ውጭ ነበር እና በጉሮሮና የጉሮሮ ቅኝት ብሎ ሲታሰብ እና ወደ ሳይንሱ ስንገባ የዘፈንኩ ያደግኳቸው ዘፈኖች ሞር ወደ ሶል ጃዝ እና ወደ አር እና ኤንድ ቢ ከተማ ነው የሚጠልቁት እና አሁን ለምሳሌ እነ ግርማ በየነ እነ ጌታቸው ካሳ የነ አለማየሁ እሸቴ በኢትዮ ጃዝ ስም አንዳንድ ጊዜ ይጠራሉ። ለእኔ ግን ሞር ወደ ኢትዮ ፋንክነት ይቀርባሉ፣ ወደ አርንቢ ይቀርባሉ፣ ወደ ሶል። በተለይ ተጽዕኖ የፈጠሩት እንደነ ጄምስ ባር ይመስለኛል። ከጃዙ የበለጠ ይሄ ሞር ሪትሚክ እና ፋንኪነት ነገር ነው እና ከእኔ ጋር ያ ይቀራረባል። ቅላጼ አሁን ትዝታን ቾዬ ምናምን ቀልጽ ብትለኝ ትንሽ ላበላ ሆኜ ልቀልጽ እችላለሁ። ግን ለእኔ ማንነት የሚቀርበውና ከእኔ ስሜት ጋር የሚጠጋጋው more that soulish, soul black music. Reggae, እንደዛው ጃዝ በተለይ። ስለዚህ አሁን ለምሳሌ ላይቭ ፐርፎርም ታደርግ ትላንትና የሰማውና ዛሬ የሰማው በጣም ሊለያይ ይችላል። ካለው ድባብ፣ ካለው ኦዲየንስ፣ ካለው ነገር ጋር ቶሎ ቶሎ ይቀያየራል እና ያ የጃዝ ተጽዕኖ እንደ ኢምፕሮቫይዝ የማድረጉ ነገርን እዛው በዛው የመፍጠሩ ሶል እና ብሉዝ በደንብ እያደግኩና የዘፈንኩ የኖርኩት በዛ ነው። ሬጌ ደግሞ ቦብ ማርሊ ማለት ከህፃንነት ጀምሮ በቃ አብሮን ያደገ ሙዚቃ ነው። ስለዚህ እነሱ የሆነ ፓን ብላክ ሚውዚክ ብዬ ነው አንዳንድ ጊዜ ማስበው እና ዝም ብዬ ለራሴ ስም እንኳ ባወጣለት ኢትዮ ሶል ብዬ ራሴ ማስበው፣ ምክንያቱም በሶል ሙዚቃ ነው ሞር ኢንፍሉዌንስ የተደረግኩት። ግን የዛን ጊዜ ያ ሁሉ ጨዋታ ብትል ተማሪ ብትል የሆነ ፐርፎርመንሱ ትንሽ ከዛ ከጄምስ ብራውን ጉራ ጋር የተያያዘ ነገር ነው አለው። የሆነ የራሱን የሆነ ትንሽ በቃ በዛን ሰዓት ላይ እነሱም በቪኦኤ ይሁን በሆነ ነገር ሰምተውታል እነሱን እና ያ ኢንፍሉዌንስ በዛ ሰዓት ላይ በነበረ ሙዚቃ ላይ የነበረው ኢንፍሉዌንስ በጣም ደስ የሚል ነገር ነው። በተለይ ደግሞ ላይቭ ከኦዲየንስ ጋር ለመቀባበል እና ለመጫወት በጣም ተመቸኝ እና ለእኔ ማንነት የሚቀርበው ሙዚቃ ለፐርፎርመንስ የሚመች ጊታር እና ድምፅ ደግሞ ሆነ በቀላሉ ቪአቬንጅ አድርገነው የምንጫወታቸው እየሳሰብ እነዚህ ዘፈኖች እነ ግርማ በየነ በተለይ ብዙ ግርማ በየነ ሜጋሽ ግርማን እነሱ የሆኑ መጡ እና በጣም ደስ የሚሉ የሚያማምሩ ውብ ቆንጆ ዘፈኖች ሰው ሲሰማው በቃ የወጣቱም ይወደዋል፣ አንጋፋው ደግሞ ልጅነቴን አስታወሽኝ ይለኛል። ለአዳዲሶቹ ጩጪዎች ደግሞ ምንድን ነው የዘፈን ብለው ግን አሪፍ ዘፈን እስከሆነ ድረስ ያው ጊዜ አይገድበውም።
በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን ባይሰጥም የቀድሞ ሰው ያውቃል ያውቃል የሚያስደስት ስንቱን አደንዝዞ አደንዝዞ የቀድሞ ሰው ፍቅር መጠየቅ ነው ይዞ
በማህበራዊ ግናኛ ገጾች በኩል የተለያዩ ሐሳቦችን ዘታራምጃ ያለው በሴቶች መብትና ሴቶችን በማጎልበት ሂደት ውስጥ ሊፈጠሩ ስለሚገቡ ሐሳቦችም እንዲሁ ስታቀነቅኛ ያለው በሙዚቃው በኩል ለማቅረብስ ምን ያክል ሂደሻል? ሙዚቃው ውስጥ በርግጥ ማህበረሰብ ውስጥ የሚፈልግለው ጥለማምጣት ምን ያህል ኃይል አለው ብለሽ ታስቢያለሽ?
ሙዚቃ ማለት አንድን ዘፈን 25 እስከ 100 ሺህ ጊዜ ልትሰማው ትችላለህ አይደል? የምትወደው ነገር ከሆነ ስለዚህ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖር የማድረግ ኃይል በጣም አለ። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራው ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ ነበር የምንጫወታቸው ዘፈኖች አመራራችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜ 25 የኦኤዩ የተመሰረተበት ቀን አፍሪካ ዴይ ላይ ትራንስ አፍሪካ ሃይዌይ የሚባል ዘፈን በዛን ቀን ላይ ሁሉ ግዴ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፓና ወጊ በቃ ቺን ስትሲሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው እና የመጀመሪያው ዘፈን ያው ኖሮ ኖሮ ነበረ። እሱ ዘፈን ያለምንም ማጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራው አልስራ፣ ልግባ በቃ ይህንን ሪስክ ነው አይደለም ሙዚቃ። በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወድሃል፣ አንዳንድ ጊዜ ሰው አይወድህም። ተቀባይነት ታገኛለህ አታገኝም። በሆነ ነገር ከፍ ትላለህ ዝቅ ትላለህ። እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጽፈው ማንነታችን እንደማወቅ ጋር የሚያያዝ ራስን በጥሞና ስለ ማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ። በሙዚቃ ላይ ደግሞ አሁን ለምሳሌ ሙዚቃ ማለት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቻለሁ። እሱኛው ሬዲዮ ድራማም ላይ ወደ 30 ምናምን ወደ 40 36 ወደ 37 አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዚያ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ፣ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዲሄድ፣ ለምን እንደዚህ ታደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአት አለ ብዙ ነገር፣ ግን ምን ማድረግ እንችላለን እና ወደ መፍትሄው ተመቅረብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው የማስበው። እና በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንትሊ የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት። በጣም ከምንስት ልትለውም ትችላለህ በደንብ የሄድኩበትን ኮሌጅ ስሜት ኮሌጅ የሚባል ወደ 2000 ኃይለኛ ሴቶች የሚማሩበት የሴቶች ኮሌጅ ስሜት የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ተጠቀመው ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታ ጥንካሬ ማንነት እኔ እንደ ሴት እንደ ሰው እስከሰራው ድረስ እስከለፋው ድረስ እስከጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ ስለዚህ ባስኬትቦል ሊሳነኝ ይችላል ግን ከነዚህ አይነት ነገሮች ሌላ ነገር ላይ ሴትነት እንደማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ አጋጣሚው ነው እንቀጥላለን በቃ እንጓዛለን የሚላን ህይወት ነው ከሷን ጋር በማደጌ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ የወንድ ልጅም እናት ነኝ ስለዚህ እነሱም ጋር እኔን ሳይሆን እና ባለቤቴን ሳይሆን ቤታችን ውስጥ ያሉት ነገሮች ሳይሆን እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር ስለሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ መከባበር ምንድን ነው መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው ሙዚቃዬም እንደዛ ይመስለኛል ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ ማስተካከልኝም ግን ፍቅር ነው ዋናው ነገር ሁሉም ነገር ውስጡ ፍቅር ነው
ስንት አመት ካንቺ ተለይቼ ኖሬ ስምንሽ ነበረ ናፍቆቴ ሀገሬ መንፈስ ይፈልጋሽ ይው ተመልሻለሁ እኔም በተራዬ ሌላ መጣራለሁ ኦ ኦ ኦ ኦ ሀገሬ ሀገሬ እንነሽ ሀገሬ 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 አለሁልሽ ሬ ሀገሬ ሀገሬ እንነሽ ሀገሬ ሀገሬ
አድማጮች ከድምጻዊት ሙኒት መስፍን ጋር የነበረን ቆይታ ተከታይ ክፍል በቀጣይ ሳምንት ይደመጣል። ዛሬ ለነበረን ቆይታ ሙኒትንም ሆነ እናንተን ስታዳምጡን የነበራችሁትን አድማጮቻችንን በእጅጉ እናመሰግናለን። ኤልያስ አስማረ የመሰናዶው አቀናባሪ ነው። አብታሙ ዘዩም የመሰናዶው መሪ ነበርኩ። መልካም ምሽት።
ስብስ ከኖ ለማየት ነው ወዴ የም